ቲኬ ሾው አድማጮቻችን እንደምን ዋላችሁ? ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ በየሳምንቱ ቅዳሜ በ1100 AM 1100 AM ወይም ሞገድ እየተዘጋጀ የሚቀርብ የቲኬ ሾው ነው። የቲኬ ሾው ሁልጊዜ ቅዳሜ ከ4 ተኩል እስከ 5 PM ከሰዓት በኋላ የሚቀርብ ሲሆን ዓላማው በየጊዜው የሚያጋጥሙን ሁኔታዎች ወይም ለናውቃቸው የሚገባንን ኢንፎርሜሽንስ ወይም አድማጮች የሚጠይቁን ጥያቄዎች ግልጽ በሆነ መንገድ የምንወያይበትና በአሜሪካ ላለን ኢትዮጵያውያን ከኑሯችን ጋራ የተያያዙ ሁኔታዎች ወይም ጉዳዮች ለማብራራት የሚዘጋጅ ሁለገብ ፕሮግራም።
ስካይላይን የጉዞ ወኪል የናንተው የጉዞ ወኪል ነው።
አድማጮቻችን እንደምን ዋላችሁ? ተካከለለ ሳሉ ነኝ። በዛሬ ፕሮግራማችን ባንክራፕሲና ሞዲፊኬሽን አብረው ይሄዳሉ ወይስ አይሄዱም? ፎርክሎዥር ለመግባት ምን ያስፈልጋል ማለት ባንኮች ማለት ነው። ስቴፖችን ነግራችኋለን። ቤታችን ፎርክሎዝድ ከሆነ ለማዳን እንችላለን ወይስ አንችልም የሚል ደሞ እንወያያለን። ጊዜ ካገኘን ደሞ ኦንላይን ስለመግዛትና ስለመሸጥ እናብራራቸዋለን። በፕሮግራማችን ከመጀመራችን በፊት ግን እቺ የቆየች ሙዚቃ ላሰማችሁና ተዘጋዩ። ከሙዚቃ በኋላ ተመልሼ እመጣለሁ። የሐረር ኦርኬስትራ ነው ተጫዋቹ። ቀበጥባጣ ወጣት አድማጮቻችን ይህ ዘፈን ምትሰሙት ያላችሁ ከካሴት ነው። ከ35 ዓመት በፊት አገሬ ለቅቄ ስሰደድ ተሸክሚያቸው የወጣው ካሴቶች ናቸው። የሚቀጥለውም ሲሆናል። ግን ፕሮግራማችን እንጀምርና መጀመሪያ አድረስ ነው የሚባለው። ግን ሞዲፊኬሽኑ ካልሰራ የሚቀጥለው ደረጃ ፎርክሎጀር ነው። ፎርክሎጀር በሚሆንበት ጊዜ ብዙ ወረቀቶች የምናገኛቸው አሉ። ስቴፖቹን ትንሽ ቆይቼ እነግራችኋለሁ። ግን ለፎርክሎጀር ከደረሳችሁ የሚበዛው ለምሳሌ በጆርጂያ የሆነ እንደሆነ የመጀመሪያው ማክሰኞ የወር ይሆናል። በኦክቶበር ለምሳሌ ፎርክሎጀር የሚደረግ ከሆነ የሚቀጥለው ማክሰኞ ይሆናል ማለት ነው። ፎርክሎጀሩ ከተደረገ በኋላ ባለቤቱ የኦክሽኑ አሸናፊ ለሆነው ሰውዬ የመጀመሪያ ቀን እንደ ቴናንት ወይም ደግሞ እንደ ተከራይ ነው የሚቆጠረው ማለት ነው። ይህ ከመሆኑ በፊት ግን አንዳንዱ ባንኮች ሁሉም አይደሉም 5 የስራ ቀኖች ከሰጣችኋቸው 5 የስራ ቀኖች ማለት ለምሳሌ ምንድን ነው? ማክሰኞ ጀምሩ። ማክሰኞ፣ ሮብ፣ ሐሙስ፣ አርብ 4 ይሆናል። ሰኞ 5ኛ ይሆናል። 5 የስራ ቀኖች ከሰጣችኋቸው ቤቱ ፎርክሎዝ ከመሆኑ በፊት የሚከፈለውን እዳ ከፍላችሁ ለማዳን ይቻላል። ሁሉም አይደሉም ግን የሚበዙት 5 የስራ ቀኖች ከሰጧቸው አንዳንድ ባንኮች ማለት ነው። ሌላው ለምሳሌ የ4 ወር ክፍያ በ1000 ብር ሞርጌጅ ካላችሁና ቤት ፎርክሎዝድ ከሆነ 4000 ብር እዳላችሁ ማለት ነው። በዚሁ ገንዘብ ላይ የጠበቃው ክፍያ አለ። ጠበቃው ደግሞ ፋይሊንግ ፊ ካውንቲው ጋር ሄዶ የሚያደርገው አለ። እሱ ተደማምሮ ወደ 5500 ገደማ ሊመጣ ይችላል እንደ ሁኔታው ማለት ነው። 7 ወሩን ከቆያችሁ ወደ 11000 ገደማ ሊመጣ ይችላል። ከዚያም በላይ ከሆነ ይቀጥላል ማለት ነው። ይህ ክፍያ መጨረሻ የሚታወቀው 1 ቀን ወይም 2 ቀን ሲቀረው ፎርክሎጀሩ ነው። ለምሳሌ ማክሰኞ የሚመጣው ማክሰኞ ፎርክሎዝድ የሚሆኑ ቤቶች ጠቅላላ ገንዘቡ ወይም አርብ ወይም ሰኞ ለማወቅ ይቻላል ማለት ነው። በዛን ጊዜ ለመደራደር አይቻልም። ያሉትን ገንዘብ ሰጥቶ ከፍሎ ማለት ነው። እንደገና እንገባለን ማለት ነው። ቤቱ ላይ ከገባም በኋላ ሞዲፊኬሽን ለማድረግ ለመጀመር ይቻላል። ግን ዛሬ ልነግራችሁ የፈለግኩት ግን 5 ወይም በዛ ያሉ ቀኖች ከሰጣችኋቸው ያ 600 የሚከፈለውን ተደራድሮ ሁልጊዜ ላይሰራ ይችላል። የሚበዛው ጊዜ ይሰራል። 6000 የነበረው 3000 መጀመሪያ ከፍላችሁ የተቀረውን 3000 ፔይመንት ፕላን የክፍያ ፕላን ለማድረግ ይቻላል። እንደገና ልግለጸው፣ ፎርክሎጀር ደርሳችኋል። የቀራችሁ ቀን 5 ቀን 6 ቀን ነው። ከዚያ በኋላ ለመመለስ ይቻላል ማለት ነው። የሚቻለው ግን ከፍለን ነው። ከፍለን ወይም ሙሉ አማውንት ሞርጌጅ ካምፓኒ የሚጠይቀንን ማለት የሞርጌጁ ክፍያ፣ ወለዱ፣ የጠበቃው ክፍያ፣ ጠበቃው ደግሞ ፕሮሰስ ያደረገበት የኮርት ኮስት ተደማምሮ ይመጣና ይህን ያህል ክፈል ካሉን ጨረታ ከመውጣቱ በፊት ከፍለን ለመዳን እንችላለን። የመጨረሻ ቀንም ለመዳን እንችላለን ማለት ነው። ሰኞም ከፍለን ለመዳን እንችላለን ማለት ነው። ግን በቂ ጊዜ ከሰጣችሁ ማለት 5 ቀን ወይም ከዚያም በላይ ከሰጣችሁ ተደራድሮ ግማሹ ወይም ደግሞ ከግማሽ በላይ ከፍሎ የተቀረውን ፔይመንት ፕላን ለማድረግ እንደሚቻል ነው የምነግራችሁ። ያለ የፎርክሎጀር ፕሮሲጀር ማለት ምን ፎርክሎጀር የሚያመጣው ምን እንደሆነ ጠቅላላ ህጉ ልንገራችሁ። አንደኛ ተበዳሪው ክፍያ ማስቀረት ይጀምራል። ሞርጌጅ ክፍያው አይከፍልም ማለት ነው። ከዚያ በኋላ በማይከፍልበት ጊዜ አበዳሪው ባንክ ክፍያው ጨምሮ ከሌት ቻርጅ ደብዳቤ ይልካል። ለምሳሌ 1000 የሚከፈል ከነበረ አንድ ሺ 200 አንድ ሺ 300 አንድ ሺ 150 ብሎ ሌት ቻርጅ አለህ ብሎ ደብዳቤ ጽፋል። እሱ አልተከፈለም። ቀጥለን ደግሞ ካልከፈል እንደገና የሁለቱን ክፍያዎች ተደምረው ሌት ፔመንት ተደምሮ እንደገና ይደርሰናል። እንደዚህ ያለ በሚሄድበት ጊዜ በድሮው ሁኔታ 3 ወር ወደ ኋላ ከቀረን ፎርክሎዝድ ይሆን ነበር። አሁን ግን ይሄ የፎርክሎዥሩ ጉዳይ፣ ይሄ ባንክራፕሲ ጉዳይ፣ ይሄ የስራው ጉዳይ የተዋሰ በመምጣቱ በሶስት ወር አያረጉም። ከዚያ በላይ መቆየት አለብን። በተለይ ሞዲፊኬሽን ከጀመርን ሊቀጥል እንደሚችል ነው። ለአንዳንዱ ሰዎች ያረግንላቸው ከ14 ወር በኋላ ነው ያለቀላቸው። አንዳንዱም ከ14 ወር በኋላ ያላለቀላቸውም አሉ። ግን ሁልጊዜ ሞዲፊኬሽን በምንጀምርበት ጊዜ ለመቀጠል እንደሚችል ነው። ሞዲፊኬሽኑን ጀምረን ከሶስት ወር በላይ ካለፈን አዲስ ኢንፎርሜሽን ስጠን ይላሉ። አዲስ በምንሰጥበት ጊዜ እየታደሰ ነው ማለት ነው። አንዳንዴ ስጠን ያሉንን ኢንፎርሜሽኖች ሁልጊዜ መስጠት ከጀመር እንደ አዲስ የምንጀምረው ማለቂያ የለውም። ምናልባት ያልገባችሁ ካለ በስልክ ቁጥራችን 404-603-8777 ልደውሉ እንችላላችሁ። ስለዚህ አንዳንዴ ባለ ኢንፎርሜሽኑ ባለመስጠታችን ነው ወደ ፎርክሎዥር የምንሄደው። አንዳንዴ ደግሞ ከመጠን በላይ ሁልጊዜ በምንሰጥበት ጊዜ እየታደሰ ስለሚመጣ ማለቂያ ስለሌለው ነው። ብዙ ከዘገየን በኋላ ብዙ እንግዲህ ሪሌቲቭ ነው፣ ይህን ያህል ልላችሁ አልችልም። አንዳንዴ 4 ወር ሊሆን ይችላል፣ አንዳንዴ 6 ወር ሊሆን ይችላል፣ አንዳንዴ ከዚያም በላይ ሊሆን ይችላል። ባንኩ የመጨረሻው ደብዳቤ የሚጽፍልን ክፍያው በሙሉ ካልተከፈለ ወይም ደግሞ ያለህን ሞርጌጅ በሙሉ ካልከፈልክ ወደ ፎርክሎዥር እናደርሰዋለን ይላል። ይሄኛውን ልግለጸው። ክፍያው በሙሉ የሚለው ያለ ያ የዘገየንበት ክፍያ በሙሉ ከተከፈለ ነው። በሙሉ ካልከፈልን ግን በጠቅላላው ካልከፈልክ ወደ ፎርክሎዥር ይሄዳል ይባላል። ይሄ ዎርኒንግ ነው፣ ማስጠንቀቂያ ነው። ከዚያ በኋላ ይሄ ከደረሰን በኋላ መጨረሻ ደረጃ መድረሳችንን ማወቅ ይኖርብናል። ለፎርክሎዥር እየተቃረበ ነው። ከዚያ ባንኩ ቀጥሎ የሚያደርገው ወደ ሎየር ወደ ጠበቃ ደብዳቤ ይልካል። ከጠበቃው ደብዳቤ በመጣበት ጊዜ ነገሩ እየተባባሰ መሄዱ ነው ማለት ነው። ከዚያ በኋላ ከጠበቃው ደግሞ አንድ ወር ወይም ከአንድ ወር በላይ ጊዜ ያለን ለመከራከር ወይም ደግሞ አንዳንድ እርምጃ ለማድረግ። የሚቀጥለውን ነገር ከመናገሬ በፊት ግን እቺ ደግሞ በጣም የታወቀችው ድሮ ይዣት ከተሰደድኩት አልማዜ የምትለውን ዘፈን አዘፍንላችኋለሁ። አልማዜ ለእኔ በጣም ትልቅ ነገር ነው። እህቴም አልማዝ ናት። ስለዚህ ትዝታም ትፈጥራለች እና ለተቀሩትም አልማዞች በሙሉ መታሰቢያ እንድትሆን አዘፍንላችኋለሁ። የሐሩር ኦርኬስትራ የነበረው መርዓዊ ዮሐንስ የሚዘፍነውን ዘፈን ነው አልማዜ። አድማጭ ቀጥሉ፣ አድማጭ ቀጥሉ። ሄሎ አድማጭ ቀጥሉ። ድምጽ ይሰማል ግን ንግግር አንሰማም ያለ አድማጭ አሉ። እንግዲህ ሄደዋል ማለት ነው። መልሰው ይደውሉ። ሙዚቃው ይቀጥላል። Oh, yeah. አድማጮቻችን አልማዚ የምትለው ዘፈን ሰምታችኋል። እኔ በጣም ደስተኛ ነኝ ዘፈኗ ለእናንተም ደስ እንደሚላችሁ ተስፋለኝ። እንግዲህ በሚቀጥለው ሳምንት ስለ ባንክሮፕሲ እናወራለን። ባንክሮፕሲ 3 አይነቶች አሉ። ቻፕተር 7 ቻፕተር 11 ቻፕተር 13 ነው። ልዩነቱ እነግራችኋለን። ቻፕተር 10 የሚያመጣው ጉዳት ቻፕተር 11 ወይም ቻፕተር 7 የሚያመጣው ጉዳት ካለ አንዳንዴም ደግሞ ጥሩ መሆኑን ነው። እዚህ ላይ ግን ልገልጽ የምፈልገው ወደ ፎርክሎዥር በምንጠጋበት ጊዜ ባለፈው ሳምንት ነግሬያችሁ ነበር አንዳንድ ሎየሮች ወይም አንዳንድ ግለሰቦች ባንክራፕሲ ዲክሌር ብታረግ ባንክራፕሲ ብታመለክት ፎርክሎዥሩ ይቀራል የሚል ወሬም ሰምተናል። ያጋጥማቸውም ኢትዮጵያኖች እንዳሉ እናውቃለን። እኛው ኦፊስም ደርሰው ነበር። እዚህ ጋር ልነግራችሁ የምፈልገው ሁለቱ አብረው አይሄዱም። እርግጥ ባንክራፕሲ ዲክሌር በመናረግበት ጊዜ የመጀመሪያው ቤታችን ማለት የምንኖርበት ቤት እና የምንነዳው መኪና ፈራሪም ቢሆን ማለት ነው፣ ፈራሪ 1,400,000 ያወጣል፣ ቤንትሊም ቢሆን አይወሰድብንም። የሚወሰድበትና የማይወሰድበት መንገድ ግን ነግራችኋለን። ስለዚህ ባንክራፕሲ ዲክሌር ስላደረግን ባንክራፕሲ ስላመለከትን ቤታችን አይቀርም። ቤታችን ባንክራፕሲ አድርገን ሊቀረው የሚችለው ከባንኩ ጋራ ቅድመ ሁኔታው የሆነ ማለት ሳናመለክት የፔይመንት ፕላን አዘጋጅተን ከሆነ ብቻ ነው። በሰፊው በሚመጣው ሳምንት ገልጽላችኋለሁ። አሁኑ ግን ወደ ፎርክሎዥር ከተጠጋ ቤታችሁ ባንክራፕሲ በማድረግ ይድናን የሚባለው ከሀቅ የራቀ አስተሳሰብ ነው። በሚቀጥለው ሳምንት ሰፋ አድርጌ ገልጸዋለሁ። ስለዚህ ለአሁኑ ባንክራፕሲና ፎርክሎዥር እንዲሁም ደግሞ ፎርክሎዥር በምንቀርብበት ጊዜ ማለት በምደርስበት ጊዜ ምን ያህል ዝግጅት ማድረግ እንዳለብን አንዳንድ ለመደራደርም እንደምትችሉ ነው የነገርናችሁ። ብዙ ነገር አለ ለመነጋገር የምንችለው፣ ግን ምንድን ነው የአሁኑ የጊዜ ጥረትም ስላለ በቲኬ አካውንቲንግ ኤን ታክስ ሰርቪስስ ቁጥራችን 404-315-1010 ትደውሉናላችሁ። ቁጥራችን ከ9 እስከ 9 ሰባት ቀን ይሰራል። ግን እዚህ ስላችሁ ሰባት ቀን ይሰራል ስላችሁ ሰባት ቀን መስሪያ ቤት ቁጭ ብለን አይደለም የምንውለው፣ ቴሌፎናችን ወደ ሴላራችን ፎርወርድ ስለሚሆን ነው። ብደውልን ታገኙናላችሁ ማለት ነው። ከተመቻችሁ በስራ ሰዓት ደውሉን፣ ካልተመቻችሁ ግን ከ9 ጠዋት እስከ 9 ማታ ለመደወል ትችላላችሁ ማለት ነው። እንግዲህ ሁለተኛው ፕሮግራም አድርጌ ያዝኩት ባለፈው ሳምንትም ነግሬያችኋለሁ፣ ኦንላይን ብዙ ነገር ለማድረግ ይቻላል። ኦንላይን በምንሰራበት ጊዜ ሴኪዩርድ ወይም ደግሞ እርግጥ ጥሩ ነው ወይስ አይደለም ለሚለው በኦንላይን የምናደርገው የሚበዛው ድርጊቶች ማለት በባንክም ሆነ በግዥም ሆነ በሽያጭም ሆነ የምናደርገው ጥንቃቄ ከተደረገበት ተወዳዳሪ እንደሌለው ነው። ለምሳሌ ያህል ኦንላይን እቃዎች ልንገዛ እንችላለን። ኦንላይን የባንክ ትራንዛክሽንስ ወይም ደግሞ ለመክፈልም ዲፖዚት ለማድረግም ትራንስፈር ለማድረግም ለማቀያየርም እንችላለን። እነዚህ የሚደረጉ ነገሮች ጥንቃቄ ከተደረገባቸው ምንም ችግር የለውም። ኦንላይን ባንኪንግ በጣም ሴኪውርድ ነው። ምንም የሚያስፈራ ነገር የለውም። እኔ ራሴ ኦንላይን ባንኪንግ ከተጠቀምኩ በጣም ብዙ ዓመቴ ነው። መጥፎ ነገር አጋጥሞኝ አያውቅም። አንዴ አንድ ግለሰብ 10 ቼኮች አውጥቷል ከባንኩ። ሚራባሌ ባንክ እንኳን አልነበረም፣ 17 ብር 15 ብር ነበር በየቀኑ የሚሰርቀው። ባንኩ ወዲያው ካስታወቅን ግን እኔ አሁን ኦንላይን ስለማድረግ ሁልጊዜ ነው የማየው፣ ቅዳሜ ነው የነቀሁበት። ቅዳሜ ሳይ ተመሳሳይ ቦታ 17 ብር 19 ብር የአምስት ቀን ምናምን ትራንዛክሽን ነበር። የባንኩ ሴኩሪቲ ዲፓርትመንት 24 ሰዓት ለሚሰሩ ገንዘቡ ተመልሷል። ወዲያው በሁለተኛ ቀን ነው የመለሱት። ሰውየው ሌላ ህጋዊ የሆነ መንገድ ይጠቀምበታል ማለት። ስለዚህ ኦንላይን በማድረጋችን የሚያስፈራ ነገር የለም። ኦንላይን ለመግዛት በምንፈልግበት ጊዜ ሁለት አይነት ቅድመ ሁኔታዎች ማሟላት ይኖርብናል። መጀመሪያ እቃው የምናውቀው መሆን አለብን። እቃው ካላወቅነው ግን እቃ በምንገዛበት ጊዜ ታቹ ላይ ብዙ ከዚህ በፊት የገዙ የሚጽፉት ኮሜንቶች አሉ። ማለት ሀተታዎች ናቸው፣ ስለ እቃው ጥሩነት፣ ስለ እቃው ጉልጋሎት በዋጋው የተነሳ የሚበዛው አለው። እንደዚህ አይነት አጠራጣሪ ሁኔታ በሚኖርብን ጊዜ ኦንላይን አይተን ሱቅ ጋር ሄደን በአይናችን ማየት ይኖርብናል። ለምሳሌ እኔ በቅርብ ጊዜ ካርፔት ክሊነር ገዝቻለሁ። ካርፔት ክሊነሩ ምን አይነት እንደምፈልግና የስንት ብር እንደሆነ ወስኜ ስለነበረ ወደ 6-7 መርጬ ነበረ። ሰባቱንም በተለያየ ሱቅ ነው የሄድኩት። እንግዲህ ከዚህ በፊት የገዙ ሰዎች የሰጡት አስተያየት ታችሁ ላይ አንብቤያለሁ። ግን ስለ ካርፔት ስቲመሩ ደግሞ ማወቅ ስላለብኝ በየቦታው ሂጄ ሁሉንም ካስተመር እንትኖች ጠይቄ እንደተረዳሁት አንደኛው ከሚስሩ ሁኜ ገዝቻለሁ። ጥሩ አገዛዝ ነው፣ ምንም አላዝንበትም፣ ቆንጆ ነበር ማለት ነው። ስለዚህ ምን ለማለት ነው? ኦንላይን በምናደርግበት ጊዜ ጥንቃቄ ካደረግንና እቃው የምናውቀው ከሆነ በቀጥታ ለማዘዝ ይቻላል። ማናውቀው ከሆነ ግን የእቃው ሞዴሉ አይተን የሚገኝበት ቦታ ራሱ ኢንተርኔት ስለሚነግረን ሄደን አይተን መግዛት ይኖርብናል ማለት ነው። በተለይ መኪናም በተመለከተ ኦንላይን ለመግዛት ይቻላል። ኦንላይን ከመግዛታችን ግን እነዚህ ጥንቃቄዎች ማድረግ እንዳለብን ነው። የሚበዛው ጊዜ አውት ኦፍ ስቴት መግዛቱ ትንሽ አጠራጣሪ ነው። ለመግዛት በምንፈልግበት ጊዜ ከአካባቢያችን ብንገዛ፣ ምክንያቱም ራሳችንም ሂደን ለማየት ስለምንችል ነው። ሁለተኛ ደግሞ አንድ ጉዳት ወይም መጥፎ ነገር ቢፈጠር ወደ ሌላ ሄደን ከሰን የምናመጣው ነገር ስለሌለ ነው። ከመግዛታችን በፊት ሁለት የታወቁ ድርጅቶች አሉ፣ ካርፋክስና አውቶቼክ ናቸው። ካርፋክስ ስለ መኪናዋ ታሪክ ይነግረናል። የመኪናዋ ታሪክ ግን የሚነግረን በመንግስት በኩል ያለውን ሬኮርዱ ነው የሚነግረን። መኪናዋ ማይሌጅ የቀየረ በምትሄድበት እነማን ኦን እንዳደረጓ ስማቸው በገልጸልም እጅ ስትቀይር ሁልጊዜ ዲቴይሉ አለ ማለት ነው። ጎርፍ በጎርፍ ላይ ሄዳ ከሆነ መኪና ውሃ ስለሚያበላሻቸው ነው። ግጭት አድርጋ ከሆነ ወይም ደግሞ አንዳንድ ነገር ይነግረናል። ወደ 29 ብር ከ99 30 ብር ይጨርስብናል። ከዚህም በመቀጠል አውቶ ቼክም እንደሱ ያደርጋል። እንደ ካርፋክስ የመኪናዋ ሀተታ ይነግርናል። ዛሬ ግን በብዛት በጣም ልናገር የምፈልገው ስለ አውቶ ቼክ ኢንስፔክሽን ነው። ስለ እነዚህ በአሜሪካ ሰርቲፋይድ የሆኑ ሜካኒኮች ናቸው። 24 ሰዓት ይሰራሉ። 50 ስቴት ውስጥ ናቸው ያሉት። 800 ናምበር አላቸው። አውቶ ቼክ ኢንስፔክሽን ብላችሁ ብትጠይቁ 411 ደውላችሁ ወይም ደግሞ በኢንተርኔትም ገብታችሁ ቼክ ለማድረግ ይችላላችሁ። እነዚህ ሰዎች መኪናው ያለበት አድራሻ በደንብ መስጠት ይኖርብናል። አድራሻው ከነ ስቴቱ ከነ ዚፕ ኮዱ ከሰጠናቸው በ24 ሰዓት የሚበዛው ጊዜ በ24 ሰዓት ሄደው የመኪናዋ 155 ነጥቦች ቢያንስ የ15 ደቂቃም ሁሉ መንዳት ያደርጋሉ። ሰርቲፋይድ የሆነ ከሶስት ቀን ባልበለጠ የመኪናዋ ሪፖርት በጽሁፍ ይሰጡናል። ይህ በጽሁፍ የሚሰጡን ለእኛ እንደ ጋራንቲ ነው ማለት ነው። እና የትም ቦታ ቢሆን አውት ኦፍ ስቴትም ቢሆን ያደርጉልናል ማለት ነው። አድራሻ ውስጥ ከሰጠናቸው ድረስ ከፍለን ሪፖርቱን ኢሜይል ያደርጉልናል ወይም ፋክስ ያደርጉልናል። ይህ አገልግሎት የሚሰጡት 109 ብር በመክፈል ነው። አድማጮቻችን የ4000 ብር፣ የ5000 ብር፣ የ10000 ብር 15 ሺህ ብር ከዚያም በላይ የሚያወጣ መኪና ከገዛን እነዚህን አገልግሎት መጠቀም እንዳለብን ነው። ምክንያቱም ሰርቲፋይድ የሆኑ መካኒኮች ስለሆኑ ስለ መኪናዋ ሁኔታ በሙሉ በጽሑፍ ስለሚገልጹልን ጽሑፉን አይተን ለመፍረድ ስለምንችል ነው። እዚህ ጋር ትንሽ ላሳስባችሁን ፈልገው ምናልባት ብዙዎቻችን ካርፋክስ እና አውቶቼክ እንጠቀማለን። ዲቴይሉ ነው እንጂ መኪናው የመኪናው ኦዶሜትር ወደ ኋላ ወይም ወደ ፊት እንደ ተቀየረ አያሳይም። ከዚህ በፊት ለእኔ ያጋጥሞኛል። ወደ 3 ዓመት በፊት መኪና ቶዮታ አልገዛ ብዬ የሚያሳየው 160,000 ማይሌጅ ነበር የሚለው። ዲቴይሉን በምናነብበት ጊዜ ግን በተወሰነ ጊዜ 40,000 ማይል ወደ ኋላ እንደተጎተተ የሚያሳይ ቁጥር ነበረው። ምክንያቱም ቁጥሩ መቀጠል ነበረበት እንጂ ወደ ኋላ አይሄድም፣ አንድ ቦታ ወደ ኋላ ስለተመለሰ ነው። ስለዚህ ያቺ የተሸጠችው መኪና 160,000 የነበረው 200,000 መሆኑን ነው። ለነገሩ እኔ አልገዛኋትም፣ ምክንያቱም ቁጥሩን አይቼ ማለት ነው። እና ካርፋክስን ብናደረግ አውቶቼክን ብናደረግ የበለጠው ይሄ አውቶቼክ ኢንስፔክሽን መሆኑን እንገልጽላችሁ እንወዳለን። እንግዲህ ሰዓቴ እያለቀ ነው መሰለኝ፣ አልቋልም፣ ብዙ ጊዜ የለንም። በሚመጣው ሳምንት በሌላ አርዕስት እስክንገናኝ ወንድማችሁ ተካ ከለለ ሳሉ ነኝ። ደህና ሁኑልኝ።